Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 10 2013 ዓ.ም ተመረጽ ዝግጅታችን ጀመረ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የሩሲያው አቻቸው ቭላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ዶላር ተጨማሪ ድጋፍ ማድረጓን አስታወቀች። እነዚህንና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን voaamharic.voanews.com ላይ እንዲሁም @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ፌስቡክ ኢትዮጵያ ውስጥ የፊታችን ሰኞ ሊካሄድ በታቀደው 6ኛው ሀገር አቀፍ ምርጫ ዋዜማ የሀገር ውስጥ ተጠቃሚዎችን ኢላማ ያደረገና ከኢትዮጵያ የመረጃ ደህንነት ኤጀንሲ ኢንሳ ጋር ግንኙነት ካላቸው ግለሰቦች የተገናኘ ነው ያለውን ሐሰተኛ ሲል የጠራውን የማህበራዊ ገጾች መረብ መዝጋቱን እንዳስታወቀ ሮይተርስ ዘገበ። መረቡ ስለ ጠቅላይ ሚኒስትር አብይ አህመድና ፓርቲያቸውን ብልጽግናን ጨምሮ በዋናነት በአማርኛ የተዘጋጁ ዜናዎችና ዘገባዎችን ሲያወጣ ነበር ብሏል። የኦሮሞ ነጻነት ግንባር ኦነግን፣ የኢትዮጵያ ዲሞክራሲያዊ ፓርቲንና የትግራይ ነጻ አውጪ ግንባርን ጨምሮ ተቃዋሚ ፖለቲከኞችንና ድርጅቶችን የሚነቅፉ አስተያየቶችንም ያወጣ እንደነበረ መናገሩን የሮይተርስ ዘገባ አመልክቷል። የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር በጉዳዩ ላይ አስተያየት እንዲሰጡ ተጠይቀው ምላሽ እንዳላገኘ ሮይተርስ ጠቅሷል። ፌስቡክ ስለወሰደው እርምጃ ምላሽ የተጠየቁት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ተጠሪ ቤለኔ ስዩም ኢንሳ በሰላም ሚኒስቴር ስር የሚተዳደር ነጻ ተቋም ስለሆነ ጥያቄያችሁን ወደዚያው አቅርቡ ማለታቸውን የዜና አውታሩ ገልጿል። የፊታችን ሰኞ በሚከናወነው ምርጫ ዶክተር አብይ አህመድ ጠቅላይ ሚኒስትርነቱን ከያዙ ወዲህ ለምርጫ የሚቀርቡበት የመጀመሪያ ጊዜያቸው ይሆናል። ከሀገሪቱ የምርጫ ክልሎች መካከል በተለያዩ ጸጥታ ነክ የሎጂስቲክስና ልዩ ልዩ ምክንያቶች 59 በሚሆኑት ላይ ምርጫው የፊታችን ሰኞ ሳይሆን ጳጉሜ 1 ቀን እንደሚካሄድ ምርጫ ቦርድ ማስታወቁ ይታወሳል። በትግራይ ክልልም ከግጭቱ ጋር በተያያዙ የተለያዩ ምክንያቶች ምርጫው እንደማይካሄድ ይታወቃል። የሆነ ሆኖ ፌስቡክ የዘጋቸው አካውንቶች እንቅስቃሴያቸው በቀጥታ ትግራይ ክልል ውስጥ ባለው ግጭት ላይ ያተኮረ እንዳልነበረ ነው የገለጸው። ፌስቡክ አያይዞ 1.1 ሚሊዮን ባለ አካውንቶች ከመረቡ ገጾች አንዱን ወይም ከአንድ በላይ ይከተሉ እንደነበረና ወደ 766,000 አካውንቶች ከቡድኖቹ ወይም ማለት ከመረቡ አንዱን ወይም ከዚያ በላይ መቀላቀላቸውን አመልክቷል። በፌስቡክና በኢንስታግራም ላይ ተከፍተው ሲንቀሳቀሱ የነበሩት አካውንቶች የወልና የግል ገጾች በተቀናጀ መንገድ ሐሰተኛ እንቅስቃሴ ማድረግን የሚከለክለውን ደንባችንን ጥሰው አግኝቻቸዋለሁ ማለቱን ጨምሮ ዘግቧል። ፌስቡክ ካለፈው የአውሮፓ 2020 ዓመተ ምህረት ያነሳ በቀጠሉት 2021 ዓመተ ምህረት ወራት የመረቡ እንቅስቃሴ የጨመረ መምጣቱን እንዳስተዋለ ገልጾ በቅርቡም ዩናይትድ ስቴትስ በኢትዮጵያ ላይ የጣለቻቸውን ማዕቀቦች የተመለከተ ትችት አውጥቶ እንደነበረ ጠቁሟል። መረቡ በተለያዩ መድረኮች ላይ ማስተዋወቂያ ለማውጣት በአሜሪካ ዶላር በተፈጸመ ክፍያ $6,200 እንዳወጣ ፌስቡክ መናገሩን ሮይተርስ ያጠናቀረው ዘገባ አመልክቷል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የሩሲያው አቻቸው ቭላዲሚር ፑቲን ስዊዘርላንድ ጄኔቫ ላይ ያደረጉትን ጉባኤ ግልጽ ልዩነቶቻቸው እንዳሉ ቢሆንም በአጠቃላይ ውይይታቸው ግን አዎንታዊ እንደነበረ ገልጸዋል። 4 ሰዓታትን ያህል የፈጀው ውይይት አጠቃላይ ድባቡ መልካም መሆኑን ፕሬዝዳንት ባይደን ተናግረዋል። ፑቲን በበኩላቸው ውይይቱ ፍጹም ገንቢነትን የተላበሰ መሆኑን ተናግረዋል። ሁለቱም ወገኖች በስትራቴጂያዊ መረጋጋትና ሳይበር ደህንነት ዙሪያ ለመነጋገር ተስማምተዋል። ዩክሬንን በሚመለከት ያላቸው ልዩነት በውይይቱ ላይ ታይቷል። በመጽሔት ክፍለ ጊዜ በአብይ ርዕስ የሁለቱን መሪዎች ውይይት በስፋት የሚዳስስ ዘገባ ይቀርብበታል። የዓለም የምግብ ፕሮግራም WFP በተለያዩ የአፍሪካ ሀገሮችና በየመን በረሃብ አፋፍ ላይ የሚገኙ ከ34 ሚሊዮን በላይ ሰዎችን ለማዳን አፋጣኝ እርምጃ መውሰድና በቢሊዮኖች የሚቆጠር የገንዘብ ድጋፍ እንደሚያስፈልግ አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል።
ባለፈው ሳምንት የቡድን 7 ሀገራት በረሃብ አደጋ ቋፍ ላይ የሚገኙ በሚሊዮኖች የሚቆጠሩ ሰዎች የተጋረጠባቸው ሰብአዊ ቀውስ እንዳሳሰባቸው አስታውቀዋል። በመቶ ሺህ የሚቆጠሩ ሰዎች በረሃብ ሊሞቱበት የሚችለውን አደገኛ አጋጣሚ ለመግታትም $7 ቢሊዮን ለመለገስ ቃል ገብተዋል። የዓለም ምግብ መርሃ ግብር የቡድን 7 ሀገራትን ነፍስ አድን ሰብአዊ ድጋፍ ለመስጠት ያሳዩትን ቁርጠኝነት በበጎ ተቀብሎታል። ይሁንና ቃል የተገባው ገንዘብና የመከላከያ እርምጃዎቹ የመጡት ከተግዳሮት ጋር ነው። የመርሃ ግብሩ ቃል አቀባይ ቶምሰን ፌሪ ይህንን ይላሉ።
To save lives depends on unimpeded humanitarian access.
ህይወት የማዳን ጥረታችን ክልከል አልባ የሰብአዊ ድጋፍ ስርጭት ሂደት ላይ የሚወሰን ነው። በቡድን 7 ሀገራት በኩል ያገኘነው ቁርጠኝነት የገንዘብ ድጋፍ ስራችንን ለማስፋፋትና በእጅጉ ድጋፍ የሚሹትን ለመድረስ ያግዘናል ነው ያሉት። ቀደም ብለው የቀረቡት የደግፉን ተማጽኖዎች ያገኙት መልስ ከተጠበቀው ያነሰ ነበር። በመጋቢት ወር የዓለም ምግብ መርሃ ግብርና የምግብና እርሻ ድርጅት ተግባራቶቻቸውን ለማሳደግና የተንሰራፈውን ረሃብ ለመግታት $5.5 ቢሊዮን ጠይቀው ነበር። ይሄ ግብ ባለመሳካቱ የዓለም ምግብ መርሃ ግብር ለሚሊዮኖች ያዳረሰው የነበረውን የነፍስ ወከፍ እርዳታ መጠን እንደቀነሰ ቃል አቀባዩ ተናግረዋል። በአንዳንድ ሁኔታዎች ይህ እርምጃ ምግብን ከተራቡት ላይ ነጥቆ በጣም ለተራቡት መስጠት እንደሚመስልም ያውሳሉ።
We have cases where famine, where we need to prevent famine from taking a grip in countries such as Yemen,
ረሃብ ከማየሩ በፊት እርምጃ ልንወስድ በእጅጉ የሚያስፈልግባቸው ስፍራዎች አሉ። እነሱም የመን፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማዳጋስካር፣ በቅርቡ ደግሞ የኢትዮጵያ ትግራይ ክልሎች ናቸው። በቀጣይ 6 ወራት ብቻ የዓለም ምግብ መርሃ ግብር $4.5 ቢሊዮን ይፈልጋል። እርምጃ ለመውሰድና የድጋፍ ማነስ ያለው ውጤት የሚገለጸው በሚጠፉ ህይወቶች ልክ ነው ያሉት። እርዳታ በእጅጉ የሚያስፈልጋቸው ሰዎች ላይ ለመድረስ አለመቻሉ ህይወት የማዳን ጥረቶች እያስተጓጎለ እንደሆነም ተናግረዋል። ለምሳሌ በጦርነት በተጎሳቆለው የሰሜን ኢትዮጵያ ትግራይ ክልል 3500 ሰዎች ከአውዳሚ የረሃብ አደጋ ጋር ተፋጠዋል። የዓለም ምግብ መርሃ ግብር የሰዎችን ስቃይ ለመቀነስ እንዳይችል በክልሉ የሚያደርጋቸውን የሰብአዊ ድጋፍ እንቅስቃሴዎች እያገዱበት እንደሚገኝ አስታውቋል።
ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል $91 ሚሊዮን ተጨማሪ ድጋፍ ማድረጓን ይፋ አድርጋለች። ከዚህ ቀደም ከሳሃራ በስተደቡብ ለሚገኙ ሀገሮች $541 ሚሊዮን መለገሷን የዓለም አቀፍ ልማት ኤጀንሲዋ ማለት የዩኤስኤአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጀረሚ ኮኒንዲክ አስታውቀዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለበት በአፍሪካ 15 ሀገሮች ወደ ወረርሽኙ 3ኛ ዙር ማዕበል በመሸጋገር ላይ መሆናቸውን የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። በተዛመደ ዜና በአፍሪካ ሀገሮች የጸረ ኮቪድ-19 ክትባት ሂደት ዝግተኝነትና በቫይረሱ የሚያዘው ሰው ብዛት እያሻቀበ መሆኑ የአህጉሪቱን የጤና ጥበቃ ባለስልጣናት እያሳሰበ ነው። አፍሪካ ከዓለም ህዝብ 18 ከመቶውን የሚይዘው 1.3 ቢሊዮን ህዝብ ያላት ሆና ሳለ በዓለም ዙሪያ ስራ ላይ ከዋለው የክትባት መጠን ውስጥ የደረሳት 2 ከመቶ ብቻ መሆኑን አሶሺየትድ ፕሬስ ዘግቧል። እስካሁን አንድም ሰው ያልተከተበባቸው የአፍሪካ ሀገሮች እንዳሉም ገልጿል። ሀገሮች እስከ መጪው መስከረም ባለው ጊዜ ውስጥ ከህዝባቸው 10 ከመቶን እንዲያስከትቡ የዓለም የጤና ድርጅት ያወጣውን ግብ 90 ከመቶ የሚሆኑት የአፍሪካ ሀገሮች እንደማያሳኩ ነው የተገለጸው። የዓለም የጤና ድርጅት ባወጣው መግለጫ በአፍሪካ ሀገሮች የኮቪድ-19 ወረርሽኝ ስርጭት ይዞታ አምና በመጀመሪያው የቫይረሱ ስርጭት ማዕበል ጊዜ ወደ ነበረበት ደረጃ እየተቃረበ መሆኑን ተናግሯል። በአሁኑ ጊዜ በአህጉሪቱ ለሶስተኛ ጊዜ ያሻቀበው የኮሮና ቫይረስ ስርጭት ማዕበል የቫይረሱ አዲስ ተጋላጮች ቁጥር በየሳምንቱ በ20 ከመቶ እየጨመረ መሆኑንና በዚህም ይዞታው በመጀመሪያው የወረርሽኙ ማዕበል ወቅት በሳምንት 120 ሺህ አዲስ ተጋላጮች ይገኙ ወደ ነበሩበት ደረጃ እያመራ መሆኑን ለጤና ድርጅት ባወጣው መግለጫ አስታውቋል። በዓለም ዙሪያ ደግሞ የቶኪዮ ኦሊምፒክስ እየተቃረበ ባለበት በአሁኑ ወቅት ጃፓን የዋና ከተማዋን የኮቪድ-19 የእንቅስቃሴ ክልከላ ቀስ በቀስ ማንሳት ጀምራለች። መጨረሻም ማሊ የሚገኙ የፈረንሳይ ጦር አባላት የታላቁ ሰሃራ እስላማዊ መንግስት የሚባል ሸማቂ ቡድን ከፍተኛ መሪ በቁጥጥር ስር መዋላቸውን ትናንት ይፋ አድርገዋል። ዳዲ ኡልድ ቺዋኢብ ወይም በቅጽል ስሙ አቡ ዳርዳር በሚባል የሚጠራው መሪ የተያዘው ኒጀር፣ ማሊ እና ቡርኪና ፋሶ በሚዋሰኑበት ድንበር አካባቢ ነው። ስፍራው ጽንፈኛው ቡድን በተደጋጋሚ ጥቃት ያደረሰበት እንደሆነ የፈረንሳይ ጦር ሰራዊት በመግለጫው አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚህ ያበቃል።
ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 10 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የሩሲያው አቻቸው ቭላድሚር ፑቲን አዎንታዊ ግምገማቸውን ያቀረቡበትን ጉባኤያቸውን አጠናቀቁ። አሁንም ግን ግልጽ ልዩነቶች እንዳሏቸው ተናግረዋል። የአሜሪካ ድምጽ የዋይት ሃውስ ዘጋቢ ፓትሲ ውዳስ ከወራ ከጄኔቫ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ጄኔቫ በሚገኘው የስዊስ ቪላ ውስጥ ያደረጉትን በዲፕሎማሲያዊ ወግ የተካሄደና ከፍ ያለ ስፍራ የተሰጠውን ቆይታቸውን ፕሬዚዳንት ባይደን እንዲህ ነበር የገለጹት።
የውይይታችን ሙሉ መንፈስ ውይይቱ በአጠቃላይ 4 ሰዓታት የዘለቀ ቆይታ እንደነበረው ገምታለሁ። መልካም አውንታ የተንጸባረቀበትም ነበር።
የሩሲያው አቻቸው ቭላድሚር ፑቲንም የባይደንን ግምገማ የተጋሩበትን ሐሳብ እንዲህ ገልጸውታል።
ውይይቱ ፍጹም ገንቢ ነበር።
ሁለቱ ወገኖች በእንግሊዘኛው አጠራር ስትራቴጂክ ስቴቢሊቲ በመባል በሚታወቀውና የኒውክሌር ጦር መሳሪያ አያያዝን አስመልክቶ ወደ ጥፋት ሊወስድ የሚችል አካሄድን ለመከላከልና ሁለቱ ሀገሮች አንዳቸው በሌላቸው ላይ ሊወስዱ በሚችሉት እርምጃ ሊመጣ የሚችልን አደጋ ለማስቀረት በተወጠነው ረዥም ዕድሜ ባስቆጠረ ጽንሰ ሐሳብና እንዲሁም በሳይበር ደህንነት ዙሪያ ውይይት ለመጀመር ተስማምተዋል። ሳይረስ ኒውሊን በዓለም አቀፉ የስትራቴጂያዊ ጥናቶች ማዕከል የአውሮፓ፣ ሩሲያ እና የዩሬዥያ ፕሮግራሞች አጥኚ ናቸው።
Breaking from a pattern of mutual penalization.
አንዱ በሌላው ላይ ቅጣት በመበየን የሚከተለው መንገድን መከተል እና እያደረ ይበልጥ እየጠበበ የነበረው የዲፕሎማሲያዊ ግንኙነት አካሄድ መቋረጡ በራሱ ለሁለቱም ወገኖች አንዳች ትርፍ የሚያስገኝ አስፈላጊ እርምጃ ነው። ይሁንና ተጨባጭ ውጤቶችን ከማስገኘትና የሩሲያን ጠባይ መለወጥ ከማስቻል አንጻር ግን በመጪው ጥቂት ወራት ሂደት የሚታይ ይሆናል።
የሁለቱ መሪዎች ንግግር አይነተኛ ለሚሰኙ የቀደሙ ስምምነቶች የሚስማማ መድረክ ማመቻቸት የታለመ በሚመስል ዘይቤ በ19ኛው ክፍለ ዘመን በተሰራ የስዊስ ቪላ ውስጥ ቢካሄድም በጦር ኃይሏና በሩሲያ የጦር ኃይሎች በሚደገፉት ተገንጣዮች መካከል ለአመታት የቀጠለው ግጭት ይበልጥ እያመረቀዘ በመጣባት ዩክሬን ጉዳይ ያሏቸው ልዩነቶች ግን አሁንም እንዳሉ ነው ፕሬዚዳንት ባይደን።
I communicated the United States' unwavering commitment to the sovereignty and territorial integrity.
የዩክሬን ሉዓላዊነትና የግዛት አንድነትን አስመልክቶ የዩናይትድ ስቴትስን የማያወላውል ቁርጠኛ አቋም ግልጽ አድርጌያለሁ።
ሞስኮ የማትቀበለው መሆኗን በመግለጽ ብትቃወምም ዩክሬን ግን የኔቶ አባል የመሆን ብርቱ ፍላጎት አላት። በእስር ላይ የሚገኘውን የሩሲያ ተቃዋሚ መሪ አሌክሲ ናቫልኒ መጪ ዕጣ ጨምሮ ባይደን ለሰብአዊ መብቶች መከበር የሚሰጡትን ድጋፍ አጽንኦት ሰጥተው ገልጠዋል። ፑቲን በበኩላቸው በፖለቲካ ተቀናቃኛቸው ላይ የወሰዱትን እርምጃ አስመልክቶ የቀረበውን ትችት ውድቅ በማድረግ ይልቁንም በዩናይትድ ስቴትስ በጥቆች ላይ የሚደርሱ ጥቃቶችን በመቃወም በተካሄዱ እንቅስቃሴዎች የታየውን ሁከት ጠቅሰዋል። የናቫልኒ ጉዳይ አስመልክቶም ለሚደረግባቸው ግፊት ከያዙት አቋም ፈቀቅ የሚሉ አልሆኑም።
ናቫልኒ ወደ ሩሲያ እንደተመለሰም ሆም ብሎ የሚያሳስረው ድርጊት ፈጸመ። የፈለገውን ነው ያደረገው።
በአንጻሩ ባይደን እንደ አውሮፓውያን የዘመን አቆጣጠር በ2016 በተካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሞስኮን ጣልቃ ገብነት አስመልክቶ በ2018 በሰጡት አስተያየት ከገዛ የደህንነቶቻቸው የምርመራ ውጤትና ድምዳሜ ይልቅ ከፑቲን ጋር መወገን ከመረጡት የቀድሞ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተለዩ መሆናቸውን በግልጽ አሳይተዋል። ትራምፕ በጊዜው እንዲህ የሚል አስተያየት ነበር የሰጡት።
President Putin was extremely strong and powerful in his denial today.
President Putin ዛሬ በሰጡት ማስተባበያ እጅግ ጠንካራ አቋማቸውን አሳይተዋል።
ባይደን በበኩላቸው በጉዳዩ ላይ ያላቸውን አቋም እንዲህ ሲሉ ነበር አስረግጠው የተናገሩት።
I made it clear that we will not tolerate attempts to violate our democratic sovereignty or destabilize our democratic elections.
ዲሞክራሲያዊ ሉዓላዊነታችንን ለመጣስ ወይንም ዲሞክራሲያዊ የምርጫ ሂደታችንን ለማተራመስ የሚደረጉ ማናቸው ሙከራዎችን እንደማንታገስና ያጸፋ እርምጃ የምንወስድ መሆናችንን ግልጽ አድርጌያለሁ።
ባይደን አክለውም ሩሲያ የሳይበር ጥቃት ከፈጸመች ያጸፋ እርምጃ የሚጠብቃት መሆኑን ለፑቲን ነግረዋቸዋል። ያለም አቀፉ የስትራቴጂያዊ ጥናቶች ማዕከሉ ሳይረስ ኒውሊንም እንዲህ ነበር የገለጹት።
Biden will be careful to be proportionate in any cyber response he engages in, understanding
Biden Russia ንጹህ የሳይበር ኃይል አጠቃቀምን የምትከተል አገር ያለመሆኗንና እንዲሁም በዩናይትድ ስቴትስ ላይ ከፍተኛ ጉዳት የማድረስ አቅም ያላት ጭምር መሆኗን በመረዳት በሚሰጡት ማንኛውም አይነት ምላሽ ተመጣጣኝነት ላይ ጥንቃቄ ያደርጋሉ።
ባይደን ከአትላንቲክ ውቅያኖስ ማዶ ከሚገኙ አጋሮቻቸው ጋር ያሏቸውን ግንኙነቶች ለማጠናከር በታለመውና ለአንስቸው መገባደጃ ከፕሬዝዳንት ፑቲን ጋር ያደረጉትን ጉባኤ እንዳጠናቀቁም ወዲያውኑ ወደ ዋሽንግተን ተመልሰዋል።
ዘገባውን ከጄኔቫ ያደረሰችን ፓስቲ ዳስካራና አምላ ከበደን እናመሰግናለን። አድማጮች ያስደመጥናችሁ የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተከታዩን ዘገባ ያጠናቀረልን የአሜሪካ ድምጽን የአፍሪካ ቀንድ በቅርቡ የተቀላቀለ የአዲስ አበባ ዘጋቢ ኬኔዲ አባተ ነው። እንግዲህ የመጀመሪያው ዘገባው ነው በዛሬው ዕለት የምናስደምጣችሁ። ከዛሬ ጀምሮ የአሜሪካ ድምጽን የአፍሪካ ቀንድ ተቀላቅሏል ማለት ነው። ወደ ዘገባው እናልፋለን። ዩናይትድ ስቴትስ ለ12 የአፍሪካ ሀገሮች የኮቪድ-19 ወረርሽኝን ለመከላከያና መቆጣጠሪያ ስራዎች የሚውል የ91 ሚሊዮን ተጨማሪ ድጋፍ ማድረጓን አስታወቀች። ከዚህ ቀደም ከሳሐራ በስተደቡብ ለሚገኙ ሀገሮች 541 ሚሊዮን ዶላር መለገሷን የዓለም አቀፍ ልማት ኤጀንሲዋ የዩኤስኤአይዲ የኮቪድ-19 ግብረ ኃይል ዋና ዲሬክተር ጀረማይ ኮንዲክ ገልጸዋል። ኮቪድ-19 በፈጣን ሁኔታ እየተስፋፋ ባለበት አፍሪካ 15 ሀገሮች ወደ ወረርሽኙ ሶስተኛ ዙር ማዕበል በመሸጋገር ላይ መሆናቸውን አፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታውቋል። ኬኔዲ አባተ ተጨማሪውን ያስደምጠናል።
ለአፍሪካ የሚሰጠውን የኮቪድ-19 ወረርሽኝ ዓለም አቀፍ ምላሽ በተመለከተ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID የኮቪድ-19 ግብረ ኃይል ዋና ዳይሬክተር ጀረማይ ኮኒንዲክና የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ CDC ዳይሬክተር ዶክተር ጆን ኒኬንጋሶንግ ዛሬ በኢንተርኔት ጋዜጣዊ መግለጫ ሰጥተዋል። የኮቪድ-19 ወረርሽኝን ከአፍሪካና ከመላው ዓለምም ለማስወገድ አሜሪካና USAID ጉልህ ሚና ቸውን በመወጣት ላይ እንደሚገኙ ዋና ዳይሬክተሩ ጀረማይ ኮኒንዲክ ገልጸዋል። አሜሪካ ከዚህ ቀደም ቃል ከተገባው 80 ሚሊዮን በተጨማሪ ግማሽ ቢሊዮን የፋይዘር ክትባት ለአፍሪካ ህብረትና ለ92 ባለዝቅተኛና መካከለኛ ገቢ ሀገሮች እንደምትሰጥ ፕሬዝዳንት ጆ ባይደን ቃል መግባታቸውን ዋና ዳይሬክተሩ አስታውሰዋል። ይህም ለአህጉሪቱ እስካሁን በተለያዩ ሀገሮች ከተደረጉ የክትባት ድጋፎች ትልቁ መሆኑን አመልክተዋል። ከጤናው ዘርፍ ተጨማሪ ወረርሽኝ የሚያስከትላቸውን ሌሎች ተጽዕኖዎች ለመከላከል የሚያስችሉ ድጋፎችንም ዩናይትድ ስቴትስ ለአፍሪካ ሀገሮች በማድረግ ላይ መሆኗንም ጀረማይ ገልጸው ከኮቪድ ወረርሽኝ ጋር በተያያዘ ከሰጠችው የገንዘብ ድጋፍ በተጨማሪ ለ12 ሀገሮች ተጨማሪ 91 ሚሊዮን ዶላር መስጠቷንም ይፋ አድርገዋል።
Today the US has provided $541 million across 45 countries in sub-Saharan Africa to respond to the COVID-19.
United States ከሰሃራ በታች ለሚገኙ 45 ሀገሮች የኮቪድ-19 ወረርሽኝን ለመከላከል የሚውል 541 ሚሊዮን ዶላር ድጋፍ አድርጋለች። ይህም በሄራዊ የጤና ተቋማትን ለማጠናከር እንደ መድኃኒት ያሉትን ተደራሽነትና ስርጭት ለመደገፍ የሚውል ነው። በኮቪድ-19 ምክንያት ለተፈጠሩ አስቸኳይ የጤና የውሃ የምግብና ሌሎች ሰብአዊ ፍላጎቶች ድጋፍ የሚውል ለ12 የአፍሪካ ሀገሮች US ተጨማሪ 91 ሚሊዮን ዶላር መስጠቷንም ዛሬ በማሳወቄ ኩራት ይሰማኛል ነው ያሉት። ድጋፉ የተደረገላቸው ሀገሮች ቡርኪና ፋሶ፣ ብሩንዲ፣ ቻድ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ኬንያ፣ ሞዛምቢክ፣ ሩዋንዳ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ እና ዚምባብዌ ሲሆኑ ድጋፉ በወረርሽኙ ሳቢያ የተከሰቱ አንገብጋቢ ሰብአዊ ፍላጎቶችን ለማሟላት የሚውል መሆን ተገልጿል። ወረርሽኙ በአፍሪካ የጤና ስርዓት፣ ትምህርት፣ ኢኮኖሚና ሌሎች ዘርፎችም ላይ የሚያሳድረውን ተጽዕኖ ለመከላከል ዩናይትድ ስቴትስ የምታደርገውን ድጋፍ በመሪነት እንደምትቀጥልም ገልጸዋል። በሌላ በኩል በአፍሪካ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ5 ሚሊዮን መብለጡንና ከነዚህም ከ136000 በላይ የሚሆኑት በኮቪድ-19 መሞታቸውን በተመሳሳይ መድረክ ላይ የተናገሩት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዳይሬክተር ዶክተር ጆን ኒኬንጋሶንግ ናቸው። በአህጉሪቱ የቫይረሱ ስርጭት እየሰፋ መምጣቱንና 15 የሚሆኑ ሀገሮች የወረርሽኙ ሶስተኛ ማዕበል እያስተናገዱ መሆናቸውንም ገልጸዋል። አስቸኳይና ትክክለኛ መፍትሄ በፍጥነት መስጠት ካልተቻለ ኮቪድ-19 አህጉሪቱን ክፉኛ እንደሚፈትናትም አስጠንቅቀዋል።
What is unique with this pandemic in Africa is that several countries as we speak
ከዚህ ወረርሽኝ ጋር በተያያዘ በአፍሪካ ልዩ የሆነው ነገር በርካታ ሀገሮች ከነዚህም በተለይ 15ቱ ሶስተኛ ዙር የወረርሽኝ ማዕበልን እየተሸጋገሩ ነው። ከመካከላቸው የተወሰኑት ወደ አራተኛ ዙር የሚሸጋገሩ ናቸው። አፍሪካ ውስጥ ያለው ሁኔታ ተለዋዋጭ ነው። ማድረግ ያለብንን ባስቸኳይ ማድረግ ካልቻልን በሚፈነዳ እሳተ ገሞራ ላይ የተቀመጥን ይመስላል። በአህጉሪቱ የዚህ ወረርሽኝ ተጽዕኖ የኢኮኖሚ፣ የጤና፣ የትምህርትና ሌሎች ዘርፎችን በመጉዳት ለትውልድ የሚተርፍ ነው ብለዋል። በመሆኑም ዓለም አቀፍ ትብብር፣ ጠንካራ ቅንጅታዊ አሰራርና መተሳሰብ አስፈላጊ መሆናቸውን ያስታወሱት የአፍሪካ CDC ዳይሬክተር ዶክተር ጆን ኒኬንጋሶንግ በዚህ ረገድ US አሜሪካ የመሪነት ድርሻ በመወጣት ላይ መሆኗን በመጥቀስ ምስጋና አቅርበዋል። የኮቪድ-19 ክትባቶች በብዛት መቅረብ እንዳለባቸውና ሁሉም ለጋሾች ኃላፊነታቸውን እንዲወጡም ጠይቀዋል። አፍሪካ ውስጥ ክትባቱን የወሰዱት ከአህጉሪቱ የህዝብ ቁጥር ከ1% በታች እንደሆኑ ተገልጿል። የኮቪድ-19 ወረርሽኝን ለማስወገድ ፍትሃዊ የክትባት ስርጭት እንደሚያስፈልግ የሚገልጸው የዓለም ጤና ድርጅትም የበለጸጉት ሀገሮች ኃላፊነታቸውን እንዲወጡ በተደጋጋሚ አሳስቧል። የኮቪድ ክትባቶችን በብቸኝነት በመቆጣጠር ከዓለም የጤና ድርጅት ተደጋጋሚ ትችቶችን ያስተናገዱት የበለጸጉት ሀገሮች ከቅርብ ጊዜ ወዲህ ክትባቱን በመጠኑም ቢሆን ድሃ ሀገሮችም እንዲያገኙ እድል በመፍጠር ላይ ናቸው። የቡድን 7 አባል ሀገሮች ሰሞኑን እንግሊዝ ካርቢስ ቤይ ያደረጉት ዋሽንግተን ስብሰባ ተከትሎ 1 ቢሊዮን ክትባት በቀጥታ ወይም በኮቫክስ አማካኝነት ለመነገስ ቃል መግባታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በድጋሚ እንኳን ለአሜሪካ ድምጽ አፍሪካ ቀንድን ተቀላቀልክ መልካም እድልም እንመኛለን። ወደ ተከታዩ ዘገባ እንለፍ። የፊታችን ሰኞ ሰኔ 14 2013 ዓመተ ምህረት የሚካሄደው ሀገራዊ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት መጨረሱን የአማራ ክልል ፖሊስ ኮሚሽን አስታወቀ። መራጩ ህዝብ የጸጥታ ስጋት እንዳይገባውም በሁሉም የምርጫ ጣቢያዎች የጸጥታ ኃይል የተመደበ መሆኑን የገለጹት የክልሉ ፖሊስ ኮሚሽነር ተኮላ አይፎክሩ በሁሉም አካባቢ የጸጥታ ኃይል በተጠንቀቅ መቆሙን ዛሬ ለሀገር ውስጥና ለውጭ መገናኛ ብዙሃን ገልጸዋል። መግለጫውን የተከታተለችው አስቴር መስጋናው ተከታዩን ዘገባ አድርሳናለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላ አይፎክሩ በመጪው ሰኞ በሀገር አቀፍ ደረጃ የሚካሄደውን ሀገራዊ ምርጫ አስመልክቶ ለሀገር ውስጥና ለውጭ ሀገር የመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫው ያነሱት ጉዳይ በመጪው ሰኞ የሚካሄደው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ቅድመ ዝግጅት መጠናቀቁን ነው።
ምርጫው ያለምንም የጸጥታ ስጋት በሰላም እንዲጠናቀቅ ለማድረግ ህብረተሰቡ ከየትኛውም ወንጀል ስጋት ነጻ ሆኖ የመረጠውን የመሰለውን ፓርቲ እንዲመርጥ፣ ከምንም በላይ የሀገራችን ሆነ የክልላችን ሰላም ሁኔታ አስተማማኝ እንዲሆን ከፍተኛ ዝግጅት አድርገናል።
ከምርጫ በፊት በምርጫ ዕለትና በኋላ ሊከሰቱ ይችላሉ የተባሉ ችግሮች በጥናት የተለዩ መሆኑን የገለጹት ኮሚሽነሩ ስጋት ናቸው ተብለው ለተለዩ ችግሮች ሁሉ ኮማንድ ፖስት የተቋቋመ በመሆኑ አፋጣኝ መፍትሄ ያገኛል ብለዋል። መራጩ ህዝብ የጸጥታ ስጋት እንዳይገባ በሁሉም ቦታ የጸጥታ ኃይል በተጠንቀቅ እንዲቆም ተደርጓል ብለዋል ኮሚሽነር ተኮላ።
ከክልል እስከ ዞንና ወረዳ እስከ ቀበሌ ማዕከል የጸጥታ ኃይላችን እቅድ ያዘጋጅቷል። የተዘጋጀው እቅድን ለፈጻሚ አካላት ኦሪንቴሽን ተሰጥቶ ከስልጠናም ባሻገር ስምሪት አድርገናል። ሁሉም የምርጫ ጣቢያዎች የምርጫ ክልልና የምርጫ ጣቢያዎች በፖሊስና በጸጥታ አካላት እንዲጠበቁ ተደርጓል። አጠቃላይ የክልሉ ፖሊስ ከክልሉ ጸጥታ አመራር፣ ከክልሉ ሚሊሻ፣ ከብሔራዊ ደህንነት፣ ከፌዴሪ መከላከያ፣ ከፌዴራል ፖሊስ ጋር በጥምር የጋራ ኮማንድ ፖስት አዋቅረን ከክልል እስከ ዞን ወረዳና ቀበሌ ምርጫ ጣቢያዎች ድረስ ኮማንድ ፖስት በማዋቀር ስራውን በሰላም እንዲጠናቀቅ ለማድረግ በዘጋጀነው እቅድ መሰረት ተግባራዊ ለማድረግ እነሆ ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። ስለዚህ መላው ክልላችን ህዝብ ከወንጀል ስጋት ነጻ ሆኖ ከምርጫ ጣቢያዎች በመንቀሳቀስ የመሰለውን ፓርቲ ተፎካካሪ ፓርቲ እንዲመርጥ ጥሪን እያስተላለፍኩ
የአማራ ክልል የጸጥታ ኃይል ከክልል እስከ ቀበሌ ድረስ በተዘረጋው መዋቅር በኮማንድ ፖስት የሚመራ ሲሆን መራጩ ህዝብ ከወንጀል ነጻ የሆነ ምቹ ሁኔታ የተፈጠረለት በመሆኑ ያለምንም ስጋት በምርጫው እንዲሳተፍ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አስቴር ምስጋናውን ለዘገባዋ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com እንዲሁም በአትቪው አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪው አምሃሪክ ብላችሁ በትዊተር ላይ ብትፈልጉን ታገኙናላችሁ። አስተያየቶቻችሁን አኑሩ፣ ተከተሉን፣ ተነጋገሩ፣ ተወያዩ። የፌስቡክ ቀጥታ ገጻችንም በአሁን ሰዓት እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ምርጫን የተመለከተ ዘገባ የምናስተናግድበት ሰዓት ላይ እንገኛለን። በዘገባችንም ወደ ደቡብ ወሎ ዞኖች የሚገኙ ነዋሪዎችንና በዋግህምራ ብሔረሰብ ሰቆጣ ምርጫ ክልል አካባቢ ያሉ ነዋሪዎችን አነጋግሮ አስተያየታቸውን አካቶ ዘገባ ያስተናዳልን የወሎ ዘጋቢያችን መስፍን አራጌ ነው። ወደ መሰናዶው እንሰዳለን።
በስድስት ሀገራዊ ምርጫ ላይ በመራጭነት ተመሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻራዊ ዲሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት።
ከቅስቀሳ ከመዝገባ ጀምሮ ሰፊ የሆነ ዲሞክራሲ ነው ያለው። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ነው ያሉት። አላማቸውን እያሳዩ ነው ያሉት። ማንኛው ይጠቅማል ማንኛው አይጠቅምም የሚለውንም ለመለየት ሰፊ እድል አግኝተናል ብዬ አስባለሁ።
ያቸው ነበርውን የቀድመ ምርጫ ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስተዋወስ
ገዢ ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ። 2002 እና 2007 ምርጫዎች ላይ ተሳትፌያለሁ መራጭ ነበርኩኝ የዛን ጊዜና ከዛ የተለየ ነገር ያየሁት ምንድነው ከገዢ ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚህ አካባቢ ላይ ሲቀሰቅሱም ሆነ የመልክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ በጠየቁም ጊዜ ፈቃድን እንዲያገኙ ሰልፎችንም ሲካሄድና ምርጫ ቅስቀሳው ዲሞክራሲያዊ ሆነ መንገድ ሲተላለፍ አይቻለሁ።
የዘንድሮውን የቅድመ ምርጫ እንቅስቃሴ ከ1997 ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀለ ተስፋዬ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት፣ የተሻለ የመገናኛ ብዙሃን ሽፋን ያገኙበት እንደሆነ ጠቅሰዋል።
በሀገሪቱ የተካሄዱ 5 ምርጫዎች ነበሩ። አሁን ምርጫኛ ነው። በ4ቱ የምርጫ እንትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው 97 ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እና የነበረ በቴሌቪዥን በተለያየ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉም ፓርቲዎች ምረቱ ቅስቀሳ ሲያደርጉ ቆይተዋል። በ9 የመጨረሻ ቅስቀሳ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉት።
ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለት ነው የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቅስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው የመምረጫ ወረቀቶቹ ጭራሽ አልመጡም። ተመሳስለው የተሰሩም ደግሞ እዚህ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀቱን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሃዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ እጠብቃለሁ።
በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ የኮምቦልቻ ከተማ ነዋሪዋ ዘሬት።
በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው። ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፉ ነገር ጥሩ ነገር እያየሁ ነው ያለሁት። አሁን ለደሴና ኮምቦልቻን ለማየት እያለሁኝ ሴቶች አሉ፣ ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተሳትፎ እየጨመረ ነው ያለው ይሄ። እንዲሁም ደግሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ። ተመራጭ ሆኑ የሚለጠፉ ባነሮች ነው ያለሁኝ። ተሳትፎ ጥሩ ነው ብዬ ነው የማስበው።
የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬድ ማማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ የከተማዋ ነዋሪ ሞላይመር።
ወንም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ትምህርት ተሰጥተዋል። እኔም የሚመለከተኝን እና ይመራኛል የሚለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁ እና ሁላችንም በየአካባቢያችን ከጧት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ከአንዳችን አውጥተን እየተጠባበቅን ያለው እና ምቹ ሁኔታዎች አሉ ብዬ ነው የማስበው።
ከምርጫው በኋላ ለውጥ እጠብቃለሁ የሚሉት የደሴ ከተማ ነዋሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት 3 ዓመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል።
በሃይማኖት በዘር በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚቻቸው ተሽካ መጣ ባለሞላ ጊዜ ማለት ነው። እነዚህን አስወግዶ ማንኛውም ሰው ማንኛውም ቦታ ሰርቶ የመኖር
በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳካ ሀገሪ በማለት ማንኛውም ብሔር ብሔረሰቡ ተዋዱና ተፈቃቅሮ ተተባብሮ የሚኖርባት ሀገር እንዲፈጠር ሊያደርግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናለሁ።
ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል።
ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉ እንዲሁም ደግሞ በአካባቢ ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ የዩኒቨርሲቲ ተማሪዎች ሁሉንም ያካተተ ዞሮ ዞሮ ሰላም ለሁሉም ነው እና የሚጠቅመው ለሰላም ሲባል ሁላችንም በጋራ ተባብለን ሰላማዊና ዲሞክራሲያዊ እንዲሆን የማድረግ ግዴታ አለብን።
ምርጫው ሰላማዊና ፍትሐዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑቸው ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው።
ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ሰቆጣ ምርጫ ክልል ሰኔ 14 ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰ ሸቱ የመራጩ ህዝብ ስሜት ተጎድቷል ብለዋል።
ይህ ውሳኔ ቀድሞ መነገር ሲገባው የነበረ 4 ቀን 3 ቀን ወይም 5 ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ይሁን ምንም የፓርቲም ይሁን የመንግስትም የሁሉም አካላት 4-5 ፓርቲዎች አሉ የተለያዩ ቅስቀሳዎችን ሲሰሩ ነው የከረሙ። በእግራቸው ቀበሌ ድረስ ጎጥ ድረስ ምናምን የቀሰቀሱበት ትልቅ ስራ ያከናወኑባቸው ናቸው ሁሉም ፓርቲዎች ማለት ይቻላል። እነዚህ አካላት ጉልበታቸውንም አቅማቸውንም በርካታ ድካሞችንም ውጣ ውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደባከነ ነው እኔ የማስበው አሁን ሲቀር፣ ምክንያቱም ኢኮኖሚካሊም ሳይኮሎጂካሊም ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም።
ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞ ሸቴ ተመሳሳይ አስተያየት አላቸው።
ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን እኮ ነበረ ስልጠናም ሰጥቷል። የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይሄ ምርጫ ይቋረጥ መባሉ ፍትሐዊ አይደለም የሚል እምነት ነው ያለን።
ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጪዎቹ።
አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። የጸጥታ ችግር የለም። የጸጥታ ችግር ያለባቸው ኦልሞስት በትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው። ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል። የሚከለክል ነገር የለም። አንዱ ሰቆጣ ወረዳ ነው እዚሁ አጠገባችን ላይ ያለው። እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም።
ከዞኑ ሰቆጣ ዙሪያ ወረዳ ሰፊ የሆነ ህዝብና ቀበሌ ያለው ነው። ሰፊ ምርጫ ጣቢያዎች ያሉት ነው። ስለዚህ አካባቢ መምረጥ ሲገባ ያለ መምረጡ ህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድርሷል።
እንደ አስተያየት ሰጪዎቹ ውሳኔው በዴሞክራሲ ልምምዱ ላይ ተጽዕኖ ያሳድራል።
ሰውም አሁን እያለ ያለው ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው። ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ በሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል። እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ በኋላ የሚጎትት ነገር ነው ያለው።
በሰቆጣ ምርጫ ክልል ገዢውን የብልጽግና ፓርቲን ጨምሮ 6 ተፎካካሪ የፖለቲካ ፓርቲዎች በ109 የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆየታቸውንና ለምርጫው ከ70,000 ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የ59 የምርጫ ክልሎች የድምፅ መስጫ ቀን ወደ ጳጉሜ 1 መተላለፉን ገልጾ ነበር። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅትና ትኩረት በእነዚህ ቦታዎች ላይ ጳጉሜ 1 ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል፣ የመራጮች ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ 1 በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ቀጣዩ ዝግጅት በምርጫና ድህረ ምርጫ ወቅቶች ሰላማዊ መሆንና የዜጎች ደህንነት ጉዳይ ላይ ያተኩራል። በ1997 ዓ.ም በተካሄደው ሀገራዊ ምርጫ ማግስት በተነሳ ሁከት ጭንቅላቷን በመመታቷ የግራ እጇና እግሯ ስራ ማቆማቸውን የምትናገረው የባህር ዳሯ ነዋሪ ተሞክሯን በማካፈል ወጣቶች ለምርጫ ሰላማዊነት እንዲሰሩ ታሳስባለች። በወቅቱ የየትኛውም ፖለቲካ ፓርቲ ደጋፊም እንዳልነበረች የምትናገረው እቺ ወጣት ሁከት ሁሉንም እንደሚጎዳ ታስታውሳለች። ሙሉ ታሪኩን አስቴር ምስጋናው አዘጋጅታለች።
ኢትዮጵያ ካካሄደቻቸው 5 ሀገራዊ ምርጫዎች ምርጫ 97 በነጽጽር ባይነቱም ባስተታፊነቱም የተለየ እንደነበር የብዙዎች ትውስታ ነው። ምርጫ 97 የራሱ አውንታዊ ጎኖች እንደነበሩት ሁሉ የማይሻር ጠባሳ ትቶም አልፏል። የዚህ የማይሻር ጠባሳ ማሳያ የሆኑ ዜጎችም የደረሰባቸውን ዛሬም ይናገራሉ። ከነዚህ ዜጎች ውስጥ አንዷ ወጣት ማስተዋል ጥላሁን ናት። ወጣት ማስተዋል በ1997 ዓ.ም ተመረጠ የ8ኛ ክፍል ተማሪ ነበረች። ከትምህርቷ ጎን ለጎን የአትሌቲክስን ዘርፍ ለመቀላቀል የምትታትርና በክለብ የታቀፈች ሁለገብ ወጣትም ነበረች። የምርጫ 97 ውጤት ይፋ መሆን ተከትሎ በተነሳው ሁከት ከትምህርት ቤቷ ቅጥር ግቢ ሳትወጣ በተተኮሰ ጥይት የድሜ ልክ ጉዳት እንደገጠማት ትናገራለች።
ምርጫ 97 ነበር ግንቦት 7 ጥቅምት 25 ለ98 ላይ ረብሻ ተነሳና ትምህርት ቤት ላይ ረብሻ ሲነሳ ጓደኛዬ መምሩ ወደ ሻይ ቤት ክበብ እና ምልጥለች 8 ወደ 9 ስነሽ
አልፈሽ ነበር?
ወደ ሻይ ቤት ክበብ እንግባ ብሎ ወደዛ ይዞን ሊያመልጥ ሲል እሱን ሲመጡት ልክ ጓደኛዬ ደግሞ ወይኔ ምናምን ስትል እሷን ዝቅ አርጎ ጉሯን እዚህ ጋር ሲመታት ሰበርከክ ብላ ደፋ ስትል ወይኔ ጓደኛዬ ብዬ ዘልዬ እጄ በሁለት እጄ ብድግ ሳረጋት ቀና ስል እሷን እንዳያዝ ግንቡን አስጠግቶ ይተኩሳል። ሲተኩስ እያየሁት አይነካኝም ብዬ ከዛ ጭንቅላቴ መታኝና ተያይዘን እዛው እንትኑ ላይ ወደቅናና ጓደኛዬ ዘባለ ሙታለች ብሎ በከስከሱ ገብተው እንደዚህ አገላብጠው ሊጫርፉን ሲሉ መምራችን ስፖርት መምር ነበር ጋሽ ድረስ እሱ መጥቶ ምን አረጋችሁ እነዚህ ልጆች ደፍተርና እስክሪብቶ ነው ያዙ ምን አደረጋችሁ ማን ብሎ እሱ አስጣለ። እነዛ በኋላ አፋፍሰው ወስደው እኔን ሬሳ ክፍል ሌሎችን ኦፕሬሽን አድርገው ሰሩላችሁ። እኔን ያነሳኝ ልጅ እግሩን ተቋርጦ ወደ ህይወቱ አለፈ።
ሆስፒታል ገባሽ?
አዎ ሆስፒታል አንድ አመት ምናምን ያተኛው ጭንቅላቴ ኦፕሬሽን አድርገው ያጥንቱ ጠቅላላ ተከስ ወጣ አይደል? እዚህ ዛዋራ ቃልሰማ ማለየም ለሁለት ወር ምናምን ያል አላየም አልሰማም። በቃ በመታቀፍ በመታዘን ነበር የምሄድ። ቤተሰቦች እናቴ ስታዝለኝ ሲደክማት አባቴ ያቀፈ ምናምን ነበር። በቃ ታክሲ ላይ ምናምን ቼክአፕ ሲኖረኝ የሚወስዱኝ እንደዛ ነበር። አሁን እግዚአብሔር ይመስገን ያው ቀኝ እጄ ደህና ነው ሰራለሁ። ያው ጉዳቱ ቢኖርም ጭንቅላቴ ግን እስካሁን ያው ነው ክፍት ነው አልገጠመልኝ።
የእንጀራ እናቷ ወይዘሮ ብርቄ መለሰ ክስተቱን እንዲህ ያስታውሱታል።
አይ ወይኔ ልጄ ሞታ ነው የግን ስገባ አርት ይወርቀ ነው ይችላል ወድቃ ወይ የሰጮ እንደዛርም እንደሆነ በዚህ ነው መህር በዚህ ነው መህር ያልኩ ስንበጨበጭ ዘለል አጥር ዘለል አጥር ሁሉ ጋስ እናስወጣሻለን ስልኝ አልወጣም ብዬ ፍቅ ማለት ተደፍቼ 45 ቀን ድምጣን ሰማቀኝው ድረስ ካፋና ካፋ ሳልላይ እህል ውሃ እኮ ምን ብለው ነው ያወጣሁት ወጭ ነው ቆየ ደርሰኝ እንዴ አርኪ ነው ሸጠ እንዴ አርኪ ልጅ ተረፈ ልጅ አትርፎልኝ ቤቴን እሸጣለሁ ይላል ቤቴ ማንም ሳል ከማንም ስል ማንም አለ እርዳታ እንለምን አለ ተረዳት መንግስት ድረስ እንጂ በጎረቤት እርዳታ ልጅን አላደናት።
ማስተዋል በአፍላይ ወጣትነት እድሜዋ በጭንቅላቷ ላይ በደረሰባት ጉዳት ዛሬ የግራ እጇና እግሯ ስራ ቆመዋል። እንደፈለገችው መራመድም መቀመጥም አትችልም።
ወጥኛ ጋር ያው እንደነስተምሬ የሆነ ደረጃ ደርስ ነበር ስፖርተኛም ስለነበር በዛ እግዚአብሔር ቢልልኝ እገፋበት ነበር። ግን ልጅነቴን ሳላቆ ወጣትነቴን ሳላቆ እንደዚህ በአካል ተቀስቼ ቁጭ አልኩኝ።
ምን ላይ ነበር ቤት ላይ ስፖርት ዘርፍ ነበር
አትሌቲክስ
እና ደህና እንቅስቃሴ ነበረሽ? ደህና ውጤት ታመጭ ነበር?
አዎ ያው ዋስራዎች ክለብ ምናምን ታቅፈን ነበር።
እንጀራ እናቷ ወይዘሮ ብርቄ መለሰም ኮትኩተው ያሳደጓት ልጃቸው ለወገን ለማረግ ደርሳ አያታለሁ ሲሉ ተስፋቸው መንገድ ላይ መቆሙ ያንገበግባቸዋል።
ጓደኛቿ ሲሄዱ ጃኔ ይስተማይ ስሜት የብቻ ነው የትደርሳለች ለኛም ተጠውረናለች ታርግልኝ ትልኛለች አሁን ደርሳልኛለች ያሉ ያርሳረ ገረስ እንኳን ልደርስልኝ አንገቷን ሰብራ ቆጥተናል። እስቲ ልሷንና ሱሪያ ተጣጠቁን ፎቶን አብዘን ላሳይሽ አንጽና ሳይሽ ትደምጭ አሳይሻለሁ አሁን ተመስገን ነው።
ወጣት ማስተዋል ይህንን ሁሉ መከራ እንድትቀበል ያደረጋት ክስተት የአንድ የፖለቲካ ፓርቲ ደጋፊ ወይም አባል ሆነ አይደለም በድንገት በሆነ ግጥምጥሞሽ እንጂ። እናም ማስተዋል እንዲህ የምርጫ ጊዜ ሲደርስ እኔን ያየህ ተቀጣይ ያለች ወጣቱን ትመክራለች።
በኔ ይማረ በኔ ይብቃ ነው እዚህ በኋላ ያም ተመረጠ ጉዳት የሰው ልጅ ህይወት ያየሽው ነው ሞት አለ አደጋ አካል ማጣት በጣም ዘግናኝ ነገር ነው። ስለዚህ ሁሉም በሰላምና በጸጥታ ምርጫ ቢካሄድ ደስ ይለኛል። በእኔ ይብቃ ነው የምወጣው።
ካሳል አድርግልሽ ብሎ የመጣ ሰውም የለም።
ምንም ያየኝም ይረዳኝም የለም። ቀበሌም ስመላለስ ቆያንች ቆይ ዛሬ ቆይ ነገ በቃ አፍ ያለው ነው ቀበሌ ላይ የሚያስፈልግ።
በእራይና ተስፋ ተሞልቶ ያደገ ማንነት ፍጻሜው በቤተሰቦቿ በር ላይ በከፈተችው የጀበና ቡና መሸጫ ተወስኗል። ትርፉም ጸጸት መሆኑን ትናገራለች። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የምርጫን የተመለከቱ ዘገባዎችን የምናስደምጥበትን ሰዓት አጠናቀናል። አሁን ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ 75 በመቶ የሚሆኑት በቂ የሆነ ወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ 25 በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው። ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉን የኢትዮጵያ ገንዘብ ሚኒስቴር ቢገልጽም የሴቶች የንጽህና መጠበቂያ ዋጋ ግን ባለፉት 6 ወራት በከፍተኛ ሁኔታ ጨምሯል ይላል ቀጣዩ የኤደን ገረመው ዘገባ እንደሚከተለው ይቀርባል።
ኢትዮጵያውያን ሴቶች የተፈጥሮ ህግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገርና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት 5 አመታት ውስጥ የጤና ሚኒስቴርን ጀምሮ በተደረጉ ሰፊ ርብርቦች ከባለፈው ታህሳስ 2013 ዓ.ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ በሶበት በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኒት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው።
እውነት ነው ዋጋውን እንዲቀነስ ታክሱን ሪሙቭ አድርጌያለሁ ወይም አደርጋለሁ ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም አልተተመነም። ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ 35 ብር የሚገዛ የነበረ አሁን እስከ 60 ብር፣ በዛ ላይ ደግሞ አመራቅ ያለ ሩራል ሩራል የሚባል ከተማ ውስጥ እስከ 120 ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው። ስለዚህ ናይኬርም ሜሴጆች ያገኛሉ። እነዚህ ሜሴጆች በየቀኑ ነው፣ ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል፣ ዋጋው በጣም ከፍ ብሏል፣ ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን።
ልክ እንደሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው።
እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፍ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን እንችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረት እና ከዚህ ጋር ተያይዞ ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም ምንም ማስተባበር የማይቻልበት ሁኔታ ነው የነበረው እና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይሄ ነው የተባለ ምክንያት የሌላቸው የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው የምንነሳው። እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም እዛም አካባቢ ከነበሩ ሴቶች እንዲሁ አግኝቼ ካነጋገርኩት በታህሳስ ወር በ15 ብር ይሸጥ የነበረ የአገር ውስጥ ምርት አሁን በ25 ብር 10 ፍሬ የያዙ ከ25 ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውፍረታቸው ላይ እና አንዳንድ ጥናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ 80 ብር ገብተዋል፣ ከ40 እና 35 ብር እና አንዳንዶቹ በመሀል ላይ ከ15 የነበረው 25 ከ25 ብር የነበሩ ወደ 40 ብር የገቡና አሁን እስከ 80 ብር የሚሸጡ የተለያዩ ምርቶችን አይቻለሁ።
ይህ ችግር ከምን አንጻር ሊከሰት ቻለ? ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክተርት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ።
ያው እንደተባለው የግብር መጠበቂያ ዋጋ እንዲቀንስ ተብሎ በመንግስት ደረጃ አቅጣጫ ሰጥቶ አለ ገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ምላሽ ሰጥቷል ማለት ነው። ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው? ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጭ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ 30% አካባቢ ነበረ፣ 10% ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዳይወጣ ያደርጋል። ዩሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መግዛት ማለት ነው የሚሆነው ማለት ነው። እና በተለይ ችግሩ በዘላቂ ከመፍታት አንጻር የሀገር ውስጦችንም አበረታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለት የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ 30% ይጣልበት ነው። አሁን ግን ዋጋውን ለመቀነስ 30% ሳይሆን 10% ተደርጓል ማለት ነው። ከ20% በላይ ነው ፐርሰንቴጅ ሲመሰላል ማለት ነው። የተደረገው ቅናሽ በጣም ብዙ ነው።
ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ።
ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ የሚችለው ይላሉ የሚለው እንግዲህ እንትኑ ያስፈልጋል፣ ጥናት ያስፈልጋል። ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት 10% እና 20% በግባቶች ስብስብ የነበረ ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዚያ መጠን ይቀንሳል ብንል ያው እንግዲህ ከታክስ አንጻር ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው።
ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ።
መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው። ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከ30% ወደ 10% ታሪፍ ቅናሽ ተደርጎባቸዋል ማለት ነው። ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል ተወሰደ። እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው። ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ነው፣ ኤክሳይዝ ታክስ የለባቸውም ቀጥታ በሚመጡበት ወቅት ማለት ነው። ስለዚህ የተቀንሰው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት ነው። በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ማቾች ባለፋብሪካዎች በግብዓትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬ እቃ ለማምረት ያመጡ እስከሆነ ድረስ ቅናሽ ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው።
የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጥ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች።
መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ አይደለም። ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁን ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት
የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር፣ ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም። ምክንያቱም እኛ ማንዴታችን አይደለም። እንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየንበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው።
ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ላደረሰችን ዘገባ እናመሰግናለን። አድማጮች ስታዳምጡ የቆያችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ብትገቡ ታገኛችኋላችሁ። በቀጥታም ማዳመጥ ትችላላችሁ። @voa አማሃሪክ የፌስቡክ ገጻችን ነው። ስርጭቶቻችንን በቀጥታ በየዕለቱ እናስተላልፋለን። በተጨማሪም #voa አማሃሪክ ብላችሁ በትዊተር ተከተሉን፣ አስተያየት ስጡን፣ ተወያዩ፣ ተነጋገሩ። ጥቆማ ካላችሁም አድርሱን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን የፕሮግራም ማሳሰቢያ ይኖረናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ፕሮግራም ማሳሰቢያችን እናልፋለን። የአሜሪካ ድምጽ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ ቦርድ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ.ም ተመረጥ ከጠዋቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበው የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎሄርዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችን እንዲሁም በማህበራዊ ገጾቻችን ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምጽ እንግዲህ ቀደም ሲል እንደተናገርነው በዝግጅቶቻችን ላይ ያሏችሁን አስተያየትም አድርሱን። አሁን አንድ ሙዚቃ እንጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያስተናዳናቸውን ዝግጅቶች አጠናቀል እንሰናበታችሁ ነው። የስርጭት አቀናባሪያችን ብርሃን ኃይሉ ለሙዚቃ ግብዣው አድማጮች ስም እናመሰግናለን። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። በሁሉም ባልደረቦቻችን በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። በነገው ምሽት እንገናኛለን። መልካም ምሽት። በደህና ደሩ። I'm a
I'm going to go to the hospital.